ይህ በምሥራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን በዚህች ቀን ደግሞ ምሕረቱን አብዝቶልን አስፍቶልን ከወደቅንበት ስፍራ አንስቶን ከከበበን ከጠላት ጦር ሠራዊት ሁሉ ምሽጉን አፍርሶ እግዚአብሔር እንድንሻገርና እንድናመልጥ በልጁ በጌታ በኢየሱስ ክርስቶስ እየመራን ለዚህች ለተወደደች ምሽት በቃን። ከእግዚአብሔር ምሕረት የተነሳ ከእግዚአብሔር በጎነት የተነሳ አዎ ከፍቅሩ የተነሳ እንጂ እኔና እናንተ ጥበብ ኖሮን ከበላነው ከጠጣነው ምግብና እህል አይደለም። እግዚአብሔር አምላካችን በእውነት ለኔና ለናንተ ቸርነቱን አስፍቷል። ሃሌሉያ። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ተከታታዩን የሁለተኛ ነገስት መጽሐፍ ጥናታችንን የመጨረሻውን ክፍል አብረን አንድ ላይ እንመለከታለን። በእውነት እግዚአብሔር አምላካችን ከዚህ ከሁለተኛ ነገስት መጽሐፍ ውስጥ ታላላቅ ቁም ነገሮች እጅግ ድንቅ የሆኑ የመንግስቱን ሥራና ሐሳቡን ሁሉ ለኔና ለናንተ በጌታ መንፈስ ቅዱስ አማካኝነት ገልጦልን ተናግሮናል። እግዚአብሔር አንዳች ያስቀረብን ምንም ነገር የለም። በልተን ደግሞ ከፊት ለፊታችን ለሚጠብቀን ለረጅሙ የክርስትና ጉዞአችን መንገድ አዎ መታጠቅ መነሳት መቻል አለብን። እግዚአብሔር ይህንን ደግሞ ለእያንዳንዳችን በእምነት ከተቀበልነው ያደርግልናል። አዎ እግዚአብሔርን የሚጠባበቁ ተስፋቸውን በእርሱ እያደሱ እንደሚሄዱ ቃሉ ይናገራል። እስቲ እንዲህ እያልን በጌታ ፊት በዝማሬ እንቆይ። እግዚአብሔርን በመተማመን የሚጠባበቁ ሁሉ ኃይላቸውን ያድሳሉ። እግዚአብሔር አምላካችን ሆይ ስለ ተስፋ ቃልህ ስለዚህ ዘላለም ስለ ታመነውና ቋሚ ስለሆነው ቃል ምድርና ሰማይ እንኳን ቢያልፉ ስለማያልፈው ቃልህ እጅግ አድርገን እናመሰግንሃለን። ሌላ ቋንቋ ቢኖርን ምንኛ የውስጣችንን ጌታ እግዚአብሔር ሆይ ገላልጠን በተናገርን ምንኛ ክብርን ከዚህ በበለጠ ሁኔታ በሰዋንልህና በገለጥንልህ። ጌታ ሆይ የልባችንን እስትንፋስ አንተ ትረዳለህ። በእውነት ይህ የለወጠን ቃል፣ ይህ የሠራን ቃል፣ ይህ ያበጃጀን ቃል ሌሎችን እንዲያገኝ ደግሞ በዚህ ሰዓት ወደ አንተ እንጸልያለን። በጨለማ ዓለም ያሉትን፣ በኃጢአት ዓለም ውስጥ ያሉትን እግዚአብሔር ሆይ አንድ እግራቸው በቤት ውስጥ ሆኖ ሌላኛው እግራቸው በዓለም ውስጥ ያሉትን ወገኖቻችንን ሁሉ በዚህ በቃል እንድሰራቸው በጉያህም ስር እንድሰበስባቸው እግዚአብሔር ሆይ ይህ ቃል ደግሞ ወደ ልባቸው ደርሶ መድኃኒት እንዲሆንላቸው እንጸልያለን። እግዚአብሔር አምላኬና ጌታዬ ሆይ አንተን ብለን አንተን ሽተን ከአንተም ቃል ለመማር ቀርበናልና በጌታ መንፈስ ቅዱስ እንድትናገረንና እንድታስተምረን እንጸልያለን። ይህንን የሁለተኛ ነገሥት መጽሐፍ ጥናታችንን ጀምረን እንድንጨርስ ስለረዳህን ክብር ለገናናው ስም ይሁን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የሚኖረንን ጊዜ ሁሉ ባርክልን። አሜን። ውድ አድማጮቼ ከታታይ አድርገን سنመለከተው ከነበረው ከዚህ ከሁለተኛ ነገስት መጽሐፍ ጥናታችን ብዙ አጓጊ ነገሮችን ብዙ ልብን የሚሰቅሉና ጥያቄ መፈጠረው ደግሞ መልሳቸውን እንድንሻ የሚያደርጉትን ታላላቅ ነገሮችን ጌታ መንፈስ ቅዱስ ተናግሮናል። ባለፈው ክፍለ ጊዜ ጥናታችን እንግዲህ የባቢሎንም ንጉስ ለግብጽ ንጉስ የነበረውን ሁሉ ከግብጽ ወንዝ ጀምሮ እስከ ኤፍራጥስ ወንዝ ድረስ ወስዶ እንደነበረ የግብጽ ንጉስ ከዚያ ወዲያ ከአገሩ እንዳልወጣም ከቁጥር 7 መመልከታችን የሚታወስ ነው። ይህ ቦታ እግዚአብሔር ለአብርሃምና ከርሱ በኋላም ለሚመጡ ዘሮቹ እንደሚሰጣቸው ቃል የገባላቸው መሆኑን እንዲህ ከሆነ ደግሞ ከእስራኤል ይልቅ ባቢሎን በዚያ አካባቢ የበላይነት ለምን ይኖራታል? እንዴትስ ሊኖራት ቻለ? የሚለውን ጥያቄ አንስተን ትምህርታችንን መደምደማችን የሚታወስ ነው። እንግዲህ ከላይ ላነሳነው ጥያቄ ይህ ጥቅስ መልስ ይሆንልናል ማለት ነው። የትኛው? በሁለተኛ ነገሥት ምዕራፍ 4 ከቁጥር 8 እስከ 9 ያለው ሕዝቡ እግዚአብሔርን በማሳዘንና በኃጢአት መቀጠላቸውን እግዚአብሔር ያንን ቦታ የሰጣቸው በውል እንደነበረ ለእግዚአብሔር ለመታዘዝ ቃል መግባታቸውን ውል መግባታቸውን ዛሬ ያመረት በእነርሱ እጅ ነውን ለሚለው ጥያቄ አዎን በእነርሱ እጅ ነው። እግዚአብሔር በማይታጠፍ ቃል ኪዳን ምድሩን ሰጥቷቸዋል። በዚያ ቦታ መኖር አለመኖራቸው ግን በመታዘዛቸው ወይም ባለመታዘዛቸው ነው የሚወሰነው። እነርሱ ግን ታዛዦች ነው ለእግዚአብሔር አልተገኙም ብለን ትምህርታችንን መቋጨታችን የሚታወስ ነው። ዛሬም ይህንኑ ክፍል በመመልከት ከሁለተኛ ነገሥት ምዕራፍ 24 ከቁጥር 10 እስከ 12 ያለውን በመመልከት እንጀምራለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሁለተኛ ነገሥት ምዕራፍ 24 ከቁጥር 10 እስከ 12 ያለውን ተመልከቱ። ወገኖቼ ቀደም ብለን እግዚአብሔር ቃል የገባላቸው ምድር እንዳወረሳቸው በዚያ ቦታ መኖር አለመኖራቸው ግን በመታዘዛቸው ወይም ባለመታዘዛቸው እንደሚወሰን ነገር ግን እነርሱ ታዛዥ ሆነው አለመገኘታቸውን ተመልክተናል። ይህንን በደንብ መረዳት መቻል አለባችሁ። ዮአኪን በምርኮ ስለመወሰዱና የመጀመሪያውን ግዞት እንግዲህ አሁን ከአስር እስከ 12 ባለው ቁጥር ውስጥ እንመለከታለን። እንዲህ ይላል፣ በዚያም ወራት የባቢሎን ንጉስ የናቡከደነጾር ባሪያዎች ወደ ኢየሩሳሌም ወጡ፣ ከተማይቱም ተከበበች። ባሪያዎቹም በከበቧት ጊዜ የባቢሎን ንጉስ ናቡከደነጾር ወደ ከተማይቱ ወጣ። የይሁዳም ንጉስ ዮአኪንና እናቱ ባሪያዎቹም አለቆቹም ጃንደረቦቹም ወደ ባቢሎን ንጉስ ወጡ። የባቢሎንም ንጉስ በነገሰ በስምንተኛው ዓመት ያዘው ይላል። እንግዲህ ተመልከቱ፣ ቀደም ብለን ያነሳነው አንድ ጥያቄ ነበረ። ከእስራኤል ይልቅ ባቢሎን በዚያ አካባቢ የበላይነት ለምን ኖራት ወይም ለምን ሊኖራት ቻለ ብለናል። መልሱ ከዚህ ክፍል ነው የምንመለከተው። በመጀመሪያው ግዞት በምርኮኝነት የተወሰዱት ንጉሱና መኳንንቱ ነበሩ። ይህም የሆነው በ600 ዓመት ከክርስቶስ ልደት በፊት ነበረ። ከታሪኩ ተከታታይነት የተነሳ መልሶቹን ከቁጥር 8 እስከ 12 ባለው ድረስ አንድ በአንድ እያየን ልናገኝ እንችላለን ማለት ነው። ወደፊትም ቀጣይነት ይኖራልና። እንዲህ ይላል ደግሞ እግዚአብሔርም ቤት መዛግብትን ሁሉ የንጉሱንም ቤት መዛግብትን ከዚያ አወጣ። እግዚአብሔርም እንደተናገረው የእስራኤል ንጉስ ሰለሞን በእግዚአብሔር መቅደስ የሰራውን የወርቁን ዕቃ ሁሉ ሰባበረ። ኢየሩሳሌምንም ሁሉ፣ አለቆቹንም ሁሉ፣ ጽኑዓን ኃያላኑንም ሁሉ፣ ጠራቢዎቹንም ሁሉ፣ ብረት ሠራተኞችን ሁሉ፣ 10,000 ምርኮኞች አፈለሰ። ተመልከቱ፣ ከድሆች ከአገሩ ሕዝብ በቀር ማንም አልቀረም። ዮአኪንንም ወደ ባቢሎን አፈለሰ። የንጉሱንም እናት፣ የንጉሱንም ሚስቶች፣ ጃንደረቦቹንም፣ የአገሩንም ታላላቆች ከኢየሩሳሌም ወደ ባቢሎን ምን አደረገ ይላል? ማረከ ይላል። ከቁጥር 13 እስከ 15 ድረስ ያለውን መመልከት ትችላላችሁ። ይህ ወገኖቼ አሳዛኝና አሰቃቂ ታሪክ ነው። ናቡከደነጾር ሰዴቅያስን የይሁዳ ንጉሥ ስለማድረጉ ደግሞ የሚያወሳው ከቁጥር 17 እስከ 19 ያለው ነው። ሰዴቅያስ የዮአኪን አጎት ነበረ። እርሱም ከሌሎች ነገሥታት ተሽሎ አልተገኘም። ምናልባት በምርኮ ምድር መሆኑ ሳያሻሽለው እንዳልቀረ ትገምቱ ይሆናል። ግን ያንን አይደለም የምንመለከተው። መከራ በሰዎች ውስጥ ሁለት ነገሮችን ሊያደርግ ይችላል። ይበልጥ ልከኛ ያደርገዋል፣ ወይም ደግሞ ቀዝቀዝ እንዲል ያደርገዋል። ልብ በሉ ወገኖቼ፣ መከራ በሰዎች ሕይወት ውስጥ ሁለት ነገሮችን ጥሎ ሊያልፍ ይችላል ወይም ሊያደርግ ይችላል። መጀመሪያ ይበልጥ ልከኛ ያደርገዋል፣ ወይም ደግሞ ይበልጥ ቀዝቀዝ እንዲል ያደርገዋል፣ ወይም ቀዝቃዛ ያደርገዋል ማለት ነው። ወደ እግዚአብሔር ያቀርበዋል ወይንም ደግሞ ፈጽሞኑ ከእግዚአብሔር ያርቀዋል ማለት ነው። በሌላ አነጋገር በችግርና በመከራ ካለፍን በኋላ እንደ ቀድሞአችን ፈጽሞ አንሆንም። ይህንን ከክርስትና የሕይወት ልምዳችን ብዙዎቻችን ተመልክተናል። ፀሐይ ሰምን ታቀልጣለች፣ ይህችው ፀሐይ ደግሞ ጡቡን ታጠነክራለች። ቁጥር 20 ከፊቱ አውጥቶ እስኪጥላቸው ድረስ ይህ ነገር በእግዚአብሔር ቁጣ በኢየሩሳሌምና በይሁዳ ላይ ሆኗልና ሰዴቅያስም በባቢሎን ንጉሥ ላይ አመፀ ይላል። ሐሰተኛ ነቢያት እንደለመዱት እግዚአብሔር ከእኛ ጋር ነው በማለት ማሳሳት ጀመሩ። እግዚአብሔር ግን ከእስራኤል ጋር አልነበረም። ምክንያቱም እስራኤል ራሷ ከእግዚአብሔር ጋር ስላልነበረች ነው። ይህን ደግሞ ቀደም ብለን ተመልክተናል። ከአጉል ድፍረት ወገኖቼ መጠንቀቅ መቻል አለብን። አዎ ልብ በሉ ወገኖቼ፣ ምንጊዜም ቢሆን ከአጉል ድፍረት መጠንቀቅ መቻል አለብን። አንዳንድ ሰዎች ይህንንና ያንን አደርጋለሁ ምክንያቱም የእግዚአብሔር ፈቃድ እንደሆነ አውቃለሁ፣ እግዚአብሔር ተናግሮኛል፣ እግዚአብሔር ገልጦልኛል በማለት ሲናገሩ ሰማለሁ። ከዚያ በኋላ በልባቸው ያለውን ሁሉ ማድረግ ይጀምራሉ። ሆኖም ብዙም ሳይራመዱ፣ ብዙም ሳይርቁ፣ ሳይሄዱ ነገሩ ሁሉ ይበላሽባቸዋል። በፍጹም እግዚአብሔር በነገራቸው ውስጥ አልነበረም። ለወንጌል አገልግሎት ሄደው ወዲያውኑ የተመለሱ ብዙ አገልጋዮችን አውቃለሁ። እግዚአብሔር ጠርቶኛል፣ ወንጌሉን እንዳገለግል ልኮኛል ብለው ሥራቸውን ቆም አድርገው ጫማቸውን አውልቀው ቦቲ ጫማ አድርገው ገጠር የገቡ ነገር ግን ባዶአቸውን የተመለሱ ብዙዎችን አውቃለሁ። እነዚህ ሰዎች ወደ ቤታቸው ወይ ወደ ቀድሞ ስፍራቸው ሲመለሱ የወጡበትን ሁሉ እርግፍ አድርገው አምርረው ረግሞ ሲናገሩ ሰማቸዋለሁ። ታዲያ የእግዚአብሔር ፈቃድ አልነበረምን? መልሱን ለእናንተ ተዋለሁ። ከእነዚህ ሰዎች አንዳንዶቹን አነጋግሬ ነበረ። ለወንጌል አገልግሎት መውጣቴን ስህተት አድርጌ ሰርቻለሁ ወይም ስህተት ነበረ ብሎ አንዱ ተናገረኝ። እኔም ምነው ወንድም ገሌ በእግዚአብሔር ፈቃድ ውስጥ ነኝ፣ ጌታም እንደ ተናገረኝ እርግጠኛ ነኝ፣ ስለዚህም ለወንጌል አገልግሎት ወጣለሁ፣ ጌታን አገለግላለሁ ብላ አልነበረምን በማለት ላቀረብኩለት ጥያቄ አይ ጋሻቤ መስሎኝ ነበር፣ ግን ተሳስቻለሁ ነበር ያለኝ ባጭሩ። ስለዚህም ወገኖቼ እግዚአብሔር ከእኛ ጋር ነው ከማለታችን በፊት በጣም እርግጠኛ መሆን አለብን። ዋናው ነገር እግዚአብሔር ከኛ ጋር መሆኑ ብቻ ሳይሆን እኛም ከእግዚአብሔር ጋር መሆናችንን በደንብ አድርገን ማረጋገጥ መቻል አለብን። ቁልፉ ወይም የነገሩ መሰረት ያለው እዚህ ላይ ነው። ወገኖቼ የይሁዳም ችግር እኮ ይኸው ነበር። ከእግዚአብሔር ርቀዋል ብዙዎቹ። ይሁን እንጂ አሁንም የእግዚአብሔር ሕዝብ እንደሆኑና እርሱም እንደሚጠብቃቸው ነበር የሚያስቡት። ከምዕራፍ 25 እንግዲህ የምንመለከተው የይሁዳን ለመጨረሻ ጊዜ መጋዝ ማለትም በግዞት መወሰድ ነው። የባቢሎን ንጉሥ ናቡከደነጾር በኢየሩሳሌም ላይ 3 ጊዜ ዘምቷል። ንጉሡን መኳንንቱንና ባለሙያዎችን በግዞት ወስዷል። ይህ ሁሉ ሲሆን ግን ከተማይቱን አላጠፋም። ከተማይቱን ያጠፋው ለ3ኛ ጊዜ በመጣበት ወቅት ነበር። ናቡከደነጾር ሰዴቅያስን የይሁዳ ንጉሥ እንዳደረገው ተመልክተናል። ሰዴቅያስ ግን አመጸበት። ስለዚህም ናቡከደነጾር ለመጨረሻ ጊዜ ይሁዳን ደመሰሰ። አሁን ደግሞ ቀጠል በማድረግ ከሁለተኛ ነገሥት ምዕራፍ 25 ቁጥር 1 እስከ 2 ስለ ኢየሩሳሌም መያዝ የሚያወሳውን ክፍል እንመለከታለን። እንዲህ ይላል፣ ሰዴቅያስም በነገሰ በ9ኛው ዓመት በ10ኛው ወር ከወሩም በ10ኛው ቀን የባቢሎን ንጉሥ ናቡከደነጾርና ሠራዊቱ ሁሉ ወደ ኢየሩሳሌም መጥተው ከበቧት። በዙሪያዋም እርድ ሰሩባት። ከተማይቱም እስከ ንጉሥ እስከ ሰዴቅያስ እስከ 11ኛው ዓመት ድረስ ተከባ ነበር ይላል። ቀኑ ወሩና ዓመቱ በትክክል መጠቀሱ የጉዳዩን ከፍተኛነት ነው የሚያመለክተው። የኢየሩሳሌም ጉዳይ ያከተመበት ጊዜ ነበር ማለት ይቻላል። ቁጥር 3 በአራተኛውም ወር በ9ኛው ቀን በከተማይቱ ረሃብ ጸንቶ ነበርና ለአገሩ ሰዎች እንጀራ ታጣ ይላል። ልብ በሉ፣ የመከራው ጽናት ምን ያክል እንደነበር ከሰቆቃው ኤርምያስ መመልከት ይቻላል። ከቁጥር 4 እስከ 6 ያለውን ደግሞ ፈጠን እያለን እናንብበው። ከተማይቱም ተሰበረች፣ ሰልፈኞችም ሁሉ በሁለት ቅጥር መካከል ባለው በር ወደ ንጉሡ አትክልት በሚወስደው መንገድ በሌሊት ሸሹ። ከለዳውያንም በከተማይቱ ዙሪያ ነበሩ፣ በአረባም መንገድ ሄዱ። የከለዳውያንም ሰራዊት ንጉሡን ተከታተሉ፣ በኢያሪኮም ሜዳ ያዙት። ሰራዊቱም ሁሉ ከእርሱ ተለይቶ ተበትነው ነበር። ንጉሡንም ይዘው የባቢሎን ንጉሥ ወዳለበት ወደ ረብላ አመጡት፣ ፍርድም ፈረዱበት ይላል። ጠላት የከተማይቱን ቅጥር ጥሶ መግባቱን እዚህ ላይ እንመለከታለን። ንጉሡና ሰራዊቱ ለመሸሽ ሞክረው አልተሳካላቸውም፣ በጠላት እጅ ወደቁ። ነቢዩ ኤርምያስ ኢየሩሳሌም በጠላት እጅ እንደምትወርቅ ትንቢት ተናግሮ ነበረ። እውነቱን ስለ ነገራቸው ግን ሕዝቡ እንደ ከሃዲ ቈጠሩት። ወገኖች ቁጥር 7 የሰዴቅያስንም ልጆች በፊቱ ገደሏቸው። የሰዴቅያስንም ዐይኖች አወጡ፣ በሰንሰለትም አሰሩት፣ ወደ ባቢሎንም ወሰዱት ይላል። ወዳጆቼ እዚህ ላይ ይህንን ልብ ልንል ያስፈልጋል። ይህን ሰው ያሳቱት እኮ ሐሰተኛ ነቢያቶች ናቸው። እውነተኞችን ነቢያት መስማት አልፈለግም። አሁን ግን ሁለት ዐይኖቹን አጥቶ በምርኮ ተወስዷል። እስቲ አሁን ደግሞ ከቁጥር 9 ስለ ኢየሩሳሌም መቃጠል የሚያወሳውን እናያለን። የእግዚአብሔርንም ቤትና የንጉሡን ቤት አቃጠለ፣ የኢየሩሳሌምንም ቤቶች ሁሉ፣ ታላላቆቹን ቤቶች ሁሉ በእሳት አቃጠለ ይላል። ከኢየሩሳሌም ዐመፅ የተነሣ ናቡከደነጾር ከተማይቱን አቃጠለ፣ ሕንፃዎቿን ሁሉ አፈረሰ። ከሰባ ዓመት በኋላ ነህምያ ወደ ኢየሩሳሌም ሲመለስ በጣም ተጎድታ ተስፋ በሚያስቆርጥ ሁኔታ ውስጥ ሆና ነበር ያገኛት። እርሱ ግን ሕዝቡን ለሥራ አስተባበረ። ማ? ነህምያ። ለተስፋ መቁረጥ እጁን መስጠት አልፈለገም ነህምያ። የናቡከደነጾር ሠራዊት ከተማይቱን እንዳልነበረች አድርገዋታል። ሐሰተኛ ነቢያቱ ግን በምንም ዐይነት እግዚአብሔር ከተማይቱን ለጥፋት አሳልፎ አይሰጥም ነበር። ዛሬም ቢሆን አንዳንድ ሰዎች ለአገራችን ሐሰተኛ ትንቢት ሲናገሩላት እንሰማለን። በሐሰተኛ ትንቢተኛ ትንቢቶች ግን መሞኘት የለብንም። አንዳንድ ሐሰተኛ መምህራን ከሌላው የተለየንና ቃል ኪዳን ያለን ሕዝብ እንደሆን ይነግሩናል። መዘንጋት የሌለብን ጉዳይ ግን እግዚአብሔር ራሱ የመረጣቸውን ሕዝብ እንኳ ለምርኮ አሳልፎ ሰጥቷቸዋል። ይህ ለኛም ትምህርት ሊሆነን ይገባል ወገኖቼ። ከቁጥር 10 እስከ 12 ያለውን እንመልከት። ከዘበኞቹም አለቃ ጋር የነበረው የከለዳውያን ሰራዊት ሁሉ የኢየሩሳሌምን ቅጥር ዙሪያዋን አፈረሱ። የዘበኞቹም አለቃ ናቡዘረዳን በከተማይቱ ውስጥ የቀረውን ሕዝብ ሸሽተውም ወደ ባቢሎን ንጉሥ የተጠጉትን የቀሩትንም ሕዝብ አፈለሰ። የዘበኞቹም አለቃ ከአገሩ ድሆች ወይን ተካዮችና አራሾች እንዲሆኑ አስቀረ ይላል። ተመልከቱ ወገኖቼ፣ በኢየሩሳሌም ከተማ ምንም አይጠቅሙም ያሏቸውን ሰዎች ነበር ያስቀሩት። ከዚህም ሌላ ከምድሪቱ ተገቢውን ግብር መሰብሰብ ስለሚፈልጉ መሬቱ ጦም እንዲያድር አይፈልጉም። ከቁጥር 13 እስከ 14 ከለዳውያንም በእግዚአብሔር ቤት ውስጥ የነበሩትን የናስ አምዶች፣ በእግዚአብሔርም ቤት የነበሩትን መቀመጫዎችና የናስ ኩሬ ሰባበሩ። ናሱንም ወደ ባቢሎን ወሰዱ። ምንቸቶቹንና መጫሪያዎቹንም መኮስተሪያዎቹንና ጭልፋዎቹንም የሚያገለግሉትንም የናስ ዕቃ ሁሉ ወሰዱ ይላል። ቤተ መቅደሱ ከመቃጠሉ በፊት ውስጡ ያለው ዕቃ በሙሉ መውጣት ነበረበት። በውስጡ ያለው ሀብት ሁሉ ወደ ባቢሎን ተሻገረ። እነዚህ የቤተ መቅደስ ዕቃዎች በግምጃ ቤት ከመቀመጣቸውም በላይ ለአንዳንድ ክብረ በዓላት ለሕዝብ ጥቅም ይውሉ እንደ ነበር ወደፊት ከነቢዩ ዳንኤል መጽሐፍ የምንመለከተው ይሆናል። ወገኖቼ፣ ኢየሩሳሌም ተደምስሳለች፣ ተዘርፋለች፣ የፍራሽ ክምር ሆናለች። በተለያዩ ወቅት ኢየሩሳሌም ወደ 27 ጊዜ ያክል፣ ልብ በሉ፣ ኢየሩሳሌም በተለያዩ ወቅት ወደ 27 ጊዜ ያክል ተደምስሳለች። በእያንዳንዱ ጊዜ ከተማይቱ በፍርስራሾች ላይ እንደገና ተገንብታለች። በተራራ ላይ ያለችው ኢየሩሳሌም በአመዛኙ በእነዚህ በድሮ ከተማ ፍርስራሽ ላይ ነው የተሰራችው። ጎዶልያስ ለመሪነት ስለ መሾሙ ደግሞ የሚያወሳው ቁጥር 24 ነው። እንዲህ ይላል፣ ጎዶልያስም ከከለዳውያን ሎሌዎች የተነሳ አትፍሩ፣ በአገሩ ተቀመጡ፣ ለባቢሎንም ንጉሥ ተገዙ፣ መልካምም ይሆንላችኋል ብሎ ለእነርሱና ለሰዎቻቸው ማለላቸው ይላል። በአገሩ በቀሩት ሰዎች ላይ ገዢ እንደሆነ ናቡከደነጾር ጎዶልያስን ሾሞ በወቅቱ ያለውን የባቢሎን መንግሥት እንዲቀበሉ የነገሯቸውን ነቢዩ ኤርምያስንና ይህን ሰው ቢሰሙ ይሻላቸው ነበረ። እነርሱ ግን እንዲያውም አገረ ገዢውን ጎዶልያስን ገደሉት። ቁጥር 25ና 26ን እንመልከት። በሰባተኛው ወር ግን የመንግሥት ዘር የነበረ የኤሊሳማ ልጅ የናታንያ ልጅ እስማኤል ከእርሱም ጋር 10 ሰዎች መጥተው ጎዶልያስንና ከእርሱ ጋር በምጽፋ የነበሩትን አይሁድንና ከለዳውያንን እስኪሞቱ ድረስ መቷቸው። ከለዳውያንንም ፈርተው ነበርና ከታናሹ ጀምሮ እስከ ታላቁ ድረስ ሕዝቡ ሁሉ የጭፍሮቹም አለቆች ተነስተው ወደ ግብፅ መጡ ይላል። ብዙዎቹ ወደ ግብፅ ሸሽተው በዚያ መኖር ጀመሩ። ኤርምያስም ከእነርሱ ጋር ወደ ግብፅ ወረደ። እንደዚያ ያደረገው ግን ወዶ ሳይሆን ተገዶ ነበረ። ከቁጥር 27 እስከ 30 ያለውን ተመልከቱ። ይህ የዛሬው የመጨረሻ ክፍላችን ይሆናል። እንዲህም ሆነ የይሁዳ ንጉሥ ዮአኪን በተማረከ በ37ኛው ዓመት በ12ኛው ወር ከወሩም በ27ኛው ቀን የባቢሎን ንጉሥ ዮርማሮዴቅ በነገሰ በ1ኛው ዓመት የይሁዳን ንጉሥ ዮአኪንን ከወይን ያወጣው በፍቅርም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገሥታት ዙፋን በላይ አደረገለት። በወይንም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪንም በሕይወቱ ዘመን ሁሉ በፊቱ ሁልጊዜ እንጀራ ይበላ ነበር። ንጉሡም በሕይወቱ ዘመን ሁሉ የዘወትር ቀለብ ዕለት ዕለት ይሰጠው ነበር ይላል። የሚገርም ነው ወገኖቼ። ዮርማሮዴቅ በባቢሎን ዙፋን ላይ በተቀመጠ ጊዜ ምሕረት አደረገ። ምንም እንኳ አብረውት የታሰሩ ሌሎች ነገሥታት ቢኖሩም ለዮአኪን የተለየ ክብርና ውለታ አደረገለት። ከዚህ ክፍል ይህንን በስፋት መመልከት ይቻላል። ዮአኪን ከዳዊት ዘር የመጨረሻው ንጉሥ ነው። በርጅና ዘመኑ በባቢሎን እስር ቤት እየማቀቀ ነበር። የነገሥታት ታሪክ ለዚህ የመጨረሻው ንጉሥ በተደረገለት ቸሮታ ማክተሙም የሚገርም ጉዳይ ነው። እንግዲህ ወገኖቼ የእግዚአብሔርን አሰራር ከዚህ በታላቁ በእውነት ተመልክተናል። እግዚአብሔር ደግሞ በምን አይነት መንገድ ሕዝቡን እየመራ እንደነበረ፣ ሕዝቡም እንዴት አመፀኛ እንደሆነ፣ በጠላት እጅም እንዴት እንደወደቀ ከዚህ ክፍል ተመልክተናል። ወገኖቼ እኔና እናንተን እግዚአብሔር እየተናገረን በቃሉ አማካይነት እየመከረን ያስወረሰንን ነገር ያስጨበጠንን ነገር በጽናት ከእርሱ ጋር ታምነን መያዝ አቅቶን ለእርሱ መታዘዝ አቅቶን እልህኛና እምቢተኛ ሆነን ምናልባት በጠላት እጅ አልፈን እንዳንሰጥ ምናልባት ቤታችንና ቤተሰባችን ከእኛ ምክንያት የተነሳ እንዳይጎዳ ሥራችን እንዳይጎዳ፣ ኦ ወገኖቼ ሁልጊዜም እግዚአብሔርን መስማት ጠቃሚ ነው ለእኛ። አዎ ዛሬ ያዳገተን ነገር ቢኖር መስማት ብቻ ሳይሆን እንደ ቃሉ መኖር ነው። ቆንጆ ቆንጆ ሰባኪዎች አሉን። ቆንጆ ቆንጆ አስተማሪዎች አሉን። ቆንጆ ቆንጆ ቀሳውስትና ቆንጆ ቆንጆ ወንጌላውያን አሉን። እጅግ አድርጎ የሚሰብኩ እጅግ አድርጎ እግዚአብሔር የሚጠቀምባቸው። እኛስ ትርፋለን ወይ ወገኖቼ? የፍሬ ሰዎች ሆነናል ወይ? እግዚአብሔር ደግሞ የማታፈራውን ቅርንጫፍ ቆርጦ ወደ እሳት ይጥላታልና እነሆ 30ና 60 100 ፍሬ የምናፈራ ሰዎች ጌታ ያድርገን። እግዚአብሔር ይህንን የሁለተኛ ነገሥት መጽሐፍ ጥናታችንን ጀምረን እስክንጨርስ ድረስ በፍቅሩና በሰላሙ ስለመራን ጌታም መንፈስ ቅዱስ ደግሞ ስለተናገረንና ስላስተማረን እጅግ አድርገን እናመሰግነዋለን። በእውነት ለዘላለም ስሙ የተባረከ ይሁን። በሚቀጥለው ክፍለ ጊዜ ጥናታችን እንግዲህ የምንጀምረው ክፍል ደግሞ የሮሜ መልእክት ይሆናል ማለት ነው። እግዚአብሔር አምላካችን በዚህ ክፍል ውስጥም ደግሞ ወይም በዚህ መጽሐፍ ውስጥ እንዲናገረን አብረን መጸለይ መቻል አለብን። ለአገልግሎታችን መጸለይን አትርሱ። በእውነት እናንተ ስለዚህ አገልግሎት በተንበረከካችሁና ባሰባችሁን ቁጥር እግዚአብሔር ደግሞ ኑሯችሁንና አገልግሎታችሁን የጨበጣችሁትንና ያዛችሁትን ነገር ሁሉ ይባርክላችኋል። ስለ ስሙ ስትሉ ስትተጉ እግዚአብሔር ደግሞ ከዙፋኑ ላይ ብድግ ይላል። ስሙ ለዘላለም ይክበር ይመስገን። እንግዲህ የዛሬው ትምህርታችንን ስናጠናቀቅ የነገውን ደግሞ ተስፋ በማድረግ ነው። እግዚአብሔር ምንጊዜም ተስፋችንን ያጸናልናል ይሞላልናልም፣ እንዳሰብነው እንደለመነውም ደግሞ ያደርግልናል። ኃያል ስሙ ለዘላለም ይክበር ይመስገን። እንደ ወትሮ ሁሉ ዛሬ በቴክኒክ ያገለገለን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል እስካሁን ድረስ ከእናንተ ጋር የቆየሁት ደግሞ እኔ አበበ ከበደ ወርቄ ነኝ። በዚህ ዝማሬ ሰላም በማለት እንሰናበታችኋለን።
የተጋየመ ዘመኑ አፍታ ብርሃን ተሰውረ የጥሪው ቀን መሽታ ሰማያት ተፈተ ምርታትናወ በነበልባል እሳት ጌታን ሳይገለጥ አስብ በዛሬ ነገና ትጠብቅ ራስን ትጠልል በምንም አይለቅ ሕይወት ኢየሱስ ነው ሌላ ሳታገኝም አምነድነህበት ታትም ልዘላል አብሮ ደስ ይበለን ትንሽ ባይስትል ዓለም በለዘብታ እያባበለች ተድላ ትካዜና ቁጭትን ተክታ ሲኦል እንዳትገባ ሳታስበው ከቶ አስብ ዛሬ ነገን አትጠብቅ ራስን ትጠልል ዘመንም አይለቅ ሕይወት ኢየሱስ ነው ሌላ ሳታገኝም አምነህ ድነህበት እንታትም ለዘላለም የእግዚአብሔር ነገር ለፍጥረታዊ ሰው ይገባው አይ አይችልም በጽሞኝነት ነው በትረታዊውን ስጋት